ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ክቡራን አድማጮች እንደምን አመሻችሁ። እግዚአብሔር አምላካችን የተመሰገነ ይሁን። ያለፈውን ጊዜ በሰላም ውስጥ ተጠብቆን ዛሬ ደግሞ አብረን የኦሪት ዘዳግም መጽሐፍ ጥናታችንን ከምዕራፍ 15 እስከ 17 ያለውን አንድ ላይ እንድንመለከት ፈቃድ ሆኗልና እነሆ ወደ ማዕዱ አንድ ላይ ቀርበናል። እግዚአብሔር ይክበር ይመስገን። እስቲ በማስቀደም ይህንን ዝማሬ እንደውትሮ ሁሉን ጋብዛችሁ ይህ። ስለዚህ ዝማሬ የተመሰገነ ይሁን። በዝማሬም ያገለገለችን እህታችንን ሰናይትን ባለችበት ስፍራ እግዚአብሔር ባገልግሎታና በኑሮዋ አብዝቶ ይባርካት እንላለን። እንጸልይ። ጌታችን ሆይ በእውነት ስራህ ግሩም ነው፣ ድንቅ ነህ። አንተ ከናፍርቶቻችን እግዚአብሔር ሆይ ተከፍተው አንተን ለመግለጥ ፈጽሞ አይችሉም። አንተን የሚመስል ማንም የለም። እግዚአብሔር ሆይ በምን እንመስልሃለን? አንተ እጅግ ድንቅ ነህ። ጌታ ሆይ ተመስገን። በዚህች ሰዓት ደግሞ ከኛ ጋር ሆነ እግዚአብሔር አምላካችን ሆይ በረከትህን እግዚአብሔር አምላካችን ሆይ ለእያንዳንዳችን እንድታፈስ እግዚአብሔር አምላካችን ሆይ ለልባችንም ደግሞ እንድትናገር እንድታነቃቃን እንለምናለን። ቃልህን ባርክልን እግዚአብሔር አምላካችን ሆይ። በሚመችና በማይመች አቋን ውስጥ ሆነው ይህንን ቃልህን የሚያደምጡትን ወገኖቼን ሁሉ እንድትገናኛቸው እኔ ባሪያ እለምናለሁ። አቤቱ መድኃኒታችንና ጌታችን ሆይ ቃልህ ደግሞ በሕይወት ዘመናችን ሁሉ ለበረከት ይሆንልን ዘንድ እንለምናሃለን። በጌታ በኢየሱስ ክርስቶስ ስም አሜን። ስለ እስራኤል ልጆች አመጋገብና አስራትን የሚመለከት ሕግ ከተቃቀስን ወደ መጨረሻ ላይ በየሰባት ዓመቱ መጨረሻ የዕዳ ምሕረት እንዴት እንደሚደረግ ጌታ የደነገገውን ተመልክተን ነበር። እስቲ በዛሬው ምሽት ከዚያ የሚቀጥለውን አብረን እንመለከታለን። መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ዘዳግም ምዕራፍ 15 ቁጥር 3ን ተመልከቱ። ኦሪት ዘዳግም ምዕራፍ 15 ቁጥር 3 ወዳጆቼ፣ ተጋኖ የተወራለት ቢሆንም ሶሻሊዝም የሰውን ኃጢአተኛ ተፈጥሮ ከግምት የሚያገባ አይደለም። አንድን ነገር ያለ ድካም ማግኘት ከቻለ ስለዚያ ብሎ አይሰራም። ይህ እርግጥ ነው። ዲሞክራሲና ካፒታሊዝም ደግሞ ግነትን ይፈቅዳሉ። ስራት የሆኑና የተጋነነ ድህነት ያለባቸውን ሰዎች እናያለን። በአንጻሩ የተጋነነ ብልጥግና ውስጥ የተዘፈቁና የማይሰሩትን ነው የምናገኘው ወይም ደግሞ የምንመለከተው። እግዚአብሔር ግን ለሁሉም የተስተካከለ የሥራ ዕድልን የሚከፍት ሥርዓት ነበረው። ጌታ ይመስገን። ስለሆነም በርግጥ ለመስራትና ለራሱም አንድ ነገር ለማግኘት ከፈለገ ለድሃው ሰው በሩ ክፍት ነበር። ይህ የእግዚአብሔር ሥርዓት የተጋነነ ድህነትንም ይሁን የተጋነነ ብልጥግናን የሚከለክል ነበር። ቁጥር 3ን እንመልከት። ከንግዳው ላይ ያበደርከው መፈለግ ትችላለህ፣ በወንድም ላይ ያለውን ሁሉ ግን እጅ ይተዋል ይላል። ይህ ለእስራኤላውያን የተደነገገ ነበር። በእያንዳንዱ ሰባተኛ ዓመት በድሆች ላይ ያለ ዕዳ ይሰረዛል። ይህ ደግሞ የዳግም ጅማሬን ዕድል ያጎናጽፋል። እስራኤላውያን ይህንን በትክክል በሥራ ላይ ቢያውሉት ቢሆን ያለውን እስቲ ተመልከቱ። ቁጥር 4 ነው። አምላክም እግዚአብሔር ተወርሳት ዘንድ ርስት አድርጎ በሰጠ ምድር ላይ እግዚአብሔር በእውነት ይባርካልና በመካከል ድሃ አይኖርም ይላል። ዛሬ የትም ቦታ ብትሄዱ፣ የትኛውንም አገር ብትጎበኙ በአንድ ነገር ይሁን በተጋነነ ድህነትና ብልጥግና ትደነቃላችሁ። አውሮፓ፣ እስያ፣ ደቡብ አሜሪካ ወይም አሜሪካ የትም ብትሄዱ ይህ እውነት ነው። በአንዳንዶች የከተማይቱ ክፍል የተጋነነ ድህነትን ትመለከታላችሁ፣ በሌላኛው ጫፍ የተጋነነ ብልጥግናን ትታዘባላችሁ። ይህ የሰው ኃጢአት ያስከተለው ውጤት ነው። አንድ ሰው የዚህን መንስኤ ቢጠይቅ ተጠያቂ ወደሚላቸው ግለሰቦች ጣቱን ሊጠቁም ይችላል። ይህ በከፊል እውነት አለው። መሠረታዊ ምክንያት ግን የሰው ኃጢአት ነው። ይህንን አክብሮ የሰው ልጅ ለእግዚአብሔር ቢታዘዝ ኖሮ በመካከሉ ድሃ አይኖርም ነበር። ይልቁንም የሀብት ሚዛን ይጠበቅ ነበር። ሶሻሊዝም በኮሚኒስት አገሮች እንደታየው በጣም አስፈሪና ፈላጭ ቆራጭነት የሚንጸባረቅበት ሥርዓት ነው። በጌታ የተወደዳችሁ አድማጮቼ፣ የሰው ልብ እስካልተቀየረ ድረስ ይኸው ነገር ይቀጥላል። ካፒታሊዝም ከሶሻሊዝም እንደሚሻል በተግባር ታይቷል። ነገር ግን አንዲት አገር የምትመራበት ርዕዮተ ዓለም ካፒታሊዝምም ይሁን ሶሻሊዝም፣ ዋናው ችግር ያለው በሰው ልብ ውስጥ ነው። እግዚአብሔር እስራኤልን ወደ መታዘዝ ጠራ። ታዘውት ቢሆን ኖሮ ድህነት በጠፋም ነበር። በድህነት ላይ ለሚካሄዱ ፕሮግራሞች ገንዘብ በማዋጣት ድህነትን የምናጠፋው ይመስለናል። ግን ወገኖቼ፣ ውጤቱ ምንድን ነው? በየአገሮቻችን ላይ የከፋ ጉስቁልናን እንመለከታለን። ድካማችን ፍሬ አልባ ሆኗል። ለምን? ችግሩ ያለው በሂደት ከምናገኛቸው ሰዎች ዘንድ ነው። በስርዓቱ ላይ እክል የለበትም። ሳንካ የምታገኘው ወይም ደግሞ ችግር ያለው በሰው ልብ ውስጥ ነው። አንዱን መርሃ ግብር ሰርዞ ሌላኛውን መሞከር መፍትሄ አይሆንም። ሰዎችን እስካልቀየርን ድረስ ማንኛውም ዘዴ ጠቃሚ አይሆንም። ዋናው ችግር ያለው ደጋግመን እንደተናገርኩት ወይም ደግሞ እንደገለጽነው በሰው ልብ ውስጥ ነው። በቃ የሀገራችን ሀብት ለሁሉም ዜጎች እኩል ቢካፈል ውጤቱ ምን ይሆን ነበር? ከአስር ዓመት በኋላ አንዱ ስለሚጠቀልለው ተመልሼ ድሃ መሆኔ ነዋ። በሰው ልብ ውስጥ ካለው ችግር የተነሳ ሊሆን የሚችለው ይኸው መልስ ነው። የእርሱ ሥርዓት በሥራ ላይ ከዋለ ችግሩ እንደሚፈታ እግዚአብሔር ግልጽ ያደርጋል። ቁጥር 6ን ተመልከቱ። አምላክህም እግዚአብሔር ተስፋ እንደ ሰጠ ይባርካል። ለብዙ አሕዛብ ታበድራለህ፣ አንተ ግን አትበደርም። ብዙ አሕዛብንም ትገዛለህ፣ እነርሱ ግን አይገዙህም ይላል። ይህ የእስራኤልን ሕዝብ በተለይ የሚመለከት አረፍተ ነገር ነው። ብዙ የአይሁድ ባለ ሀብቶች በዓለማችን ታዋቂ የባንክ ገዢዎች እንደሆኑ የሚታወቅ ነው። ዘ ሃውስ ኦፍ ሮትቻይልድ የተሰኘው ተቋም ለብዙ አገሮች የገንዘብ ድጋፍ ሰጥቷል። ለብዙ አሕዛብ ታበድራል የሚለው ቃል በእርግጥም ተፈጽሟል። ብዙ አሕዛብንም ትገዛል፣ እነርሱ ግን አይገዙም የሚለው ግን ገና ነው። ለምን? ምክንያቱም እስራኤል እስካሁኑ ሰዓት ድረስ ለእግዚአብሔር አልታዘዘችም። አሳዝናችሁምን? እስቲ ከቁጥር 7 እስከ 8 ያለውን ደግሞ እንመልከት። አምላክ እግዚአብሔር በሰጠ በአገር ደጅ ውስጥ ከሚኖሩ ከወንድሞች አንዱ ቢደኸይ ልብህን አታጽና፣ በድሃው ወንድም ላይ እጅህን አትጨብጥ፣ ነገር ግን እጅህን ለእርሱ ክፈት፣ የለመነህም አስፈላጊውንም ነገር አበድረው ይላል። ይህ አስደናቂ የመጽሐፍ ቅዱስ ክፍል ነው ወዳጆቼ። ሆኖም ህዝቡ አልታዘዙትም። አሁንም ድረስ አይሁድ አይታዘዙትም። ነገር ግን ትንሹ አገር እስራኤል በመላው ዓለም ካሉ አይሁድ ስጦታን እንደምትቀበል ልብ ብላችኋልን? አሁን ምናልባትም ማንኛውም አገር ከሚቀበለው የሚልቅ ስጦታን ትቀበላለች። ረድኤትን በተመለከተ ክርስቲያኖችን በተለይም አንዳንድ አስተምሮችን ወይም ዲኖሚኔሽኖች ወይም የተለዩ አጥቢያ አብያተ ክርስቲያንን የሚያስተካክላቸው የለም ብሎ የሚያስብ አይጠፋም። ነገር ግን አይደለም። አይሁዳውያን ለትንሹ አገር ለእስራኤል በቢሊዮን የሚቆጠር ብር ይለግሳሉ። አያችሁ፣ እግዚአብሔር ገና ከመጀመሪያው ለወንድሞቻቸው ይሰጡ ዘንድ አስተምሯቸዋል። ይሁም ተመሳሳይ መር ለአማኝ ክርስቲያኖችም ተሰጥቷል። ሰማያዊ ሁነቶች የሆኑና እግዚአብሔር ካንዱ ወደ ሌላው የሚያሸጋግራቸው የተወሰኑ ታላላቅና መሰረታዊ መርሆች አሉ። አማኞች በዚህ ዘመን ሊያደርጉት የሚገባ ይህንኑ ነው። ወንድሞቻችንን ወደ መርዳቱ ስንመጣ ግን እኛ በአንድ ተርታ ላይ አንገኝም። እግዚአብሔር ወዳዘጋጀላቸው ነገር ገና እንዳልተጠጉ አስባለሁ። እርሱ ግን እነዚህን ትእዛዞች ሰጠ። ቁጥር 9ን ተመልከቱ። ወዳጆች ኃላፊነቶቻቸውን ቸል እንዳይሉ ማለትም እንደሌለባቸው በመግለጽ እግዚአብሔር በዚህ ክፍል ያስጠነቅቃቸዋል። በሰባተኛው ዓመት ይህ ወንድሜ ምህረትን ስለሚያገኝ ከዳነጻ ይሆናል ብሎ ሊያስቡ ይችላሉ። ታዲያ ለዚያች ዓመት ግፋም ቢል ሁለት ዓመት ለምን ብሎ ጣጣ ውስጥ ይገባሉ። እግዚአብሔር ግን በዚያ አይነቱ አጋጣሚ እንኳን ገብተው ዳ ወንድሞቻቸውን እንዲረዱ ይነግራቸዋል። እጅህን በምትጥልበት ሁሉ አምላክ እግዚአብሔር ስለዚህ በሥራ ሁሉ ይባርካልና ፈጽሞ ስጠው። በሰጠውም ጊዜ በልብ አትጸጸት፣ ድሆች ከምድሪቱ ላይ አልቁምና። ስለዚህ እኔ በአገር ውስጥ ላለው ድሃ ለተቸገረውም ወንድም እጅን ትከፍታለ ብዬ አዝሃለሁ ይላል። ከቁጥር 10 እስከ 11 ያለውን ስፍራ ይመለከቷል። አስተውሉ ወዳጆች፣ እርሱን ቢታዘዙት በምድራቸው ላይ ድሃ እንደማይኖር እግዚአብሔር ነግሯቸዋል። ሆኖም እግዚአብሔር የሰውን ልብ ስለሚያውቅ ድሆች ከምድሪቱ ላይ እንደማይጠፉ አመለከተ። ኢየሱስ ክርስቶስም ድሆች ሁልጊዜ ከእናንተ ጋር ይኖራሉና በማለት ተመሳሳይ ነገር መናገሩን ታስታውሳላችሁ። ከሰው ልጅ ልብ የተነሳ ድህነት ሁልጊዜም ይኖራል። ብዙዎች ሰነፎች፣ የማይሻሻሉና ተነሳሽነት የሌላቸው ሰዎች እንዳሉ አይጠራጠርም። በሌላ ወገን ደግሞ ብቃቱ ያላቸው ሰዎች ድሆችን አይረዱም። ሰው በተፈጥሮ ይህንን ማድረግ አይችልም። ያለውን ነገር ከሌላቸው ጋር መካፈሉ ለአንድ ሰው ልዕለ ተፈጥሯዊ ነው። ስለሆነም እግዚአብሔር ለሕዝቡ ይህን ተናገረ። በአገር ውስጥ ላለው ድሃ ለተቸገረውም ወንድም እጅን ትከፍታለህ ብያዝሃለሁ ይላል። ባሮች በሰባተኛው ዓመት ነፃ መውጣት ነበረባቸው። ይህንን ከቁጥር 13 እስከ 14 ባለው ስፍራ ታገኛላችሁ። ባሪያው አርነት ሲወጣ ባዶ እጁን መሰደድ አልነበረበትም። ቀጥለን ደግሞ ስለ ዘላለም ባሪያ የሚያወሳውን ክፍል እንመልከት። ከቁጥር 16 እስከ 17 ያለውን ስፍራ ተመልከቱ። እርሱ ግን አንተንና ቤትህን ስለወደደ ከአንተም ጋር መልካም ስለሆነለት ልወጣ አልወድም ቢል፣ አንተ ወስፌ ወስደህ በቤትህ በር ላይ ጆሮውን ትበሳዋለህ፣ ለዘላለምም ባሪያ ይሆንልሃል። በሴት ባሪያ ደግሞ እንዲሁ ታደርጋለህ ይላል። በዘጸአት ምዕራፍ 21 ላይ ሰው ራሱን እንደ ባሪያ ሊሸጥ እንደሚችል ተመልክተን ነበረ። ዘጸአት 21ን በኋላ ተመልከቱ። ጌታው ሚስት አግብቶት ቢሆን ማለትም ባሪያው የነበረችን ልጃገረድ ማለቴ ነው፣ ሰባተኛው ዓመት ሲመጣ ሰውየው ነጻ ሊወጣ ይችላል። ነገር ግን ከሚስቱና ከልጆቹ ጋር መቆየትን የወደደ እንደሆነ ለጌታው የዘላለም ባሪያ ይሆናል ማለት ነው። ይህንንም ለማመልከት ጆሮው በወስፌ ይበሳል። እዚህ ላይ ልብ በሉ ወገኖቼ፣ ይህ ውብ ስዕል ጌታ ኢየሱስ ክርስቶስን ያመለክታል። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ ይላል። ፊልጵስዩስ ምዕራፍ 2 ከቁጥር 7 እስከ 8 ያለውን ስፍራ ተመልከቱ። ፊልጵስዩስ ምዕራፍ 2 ከቁጥር 7 እስከ 8 ያለውን መመልከት ይቻላል። ኢየሱስ ወዳጆቼ ነጻ ሆኖ መሄድ ይችል ነበር። የኃጢአት ዕዳ አልነበረበትም። ኃጢአተኛ አልነበረም። የሚከፍለው ቅጣት አልተበየነበትም። ነገር ግን እኛን ስለወደደ ጆሮውን እንደሚበሳ ያ ባሪያ ራሱን ስለኛ ሰጠ። አስደንቃችሁም የእግዚአብሔር አሰራር ወዳጆቼ ሁ ስጋን አዘጋጀህልኝ በማለት ዘማሪው ይናገራል። መዝሙር 40 ቁጥር 6ን ይመለከቷል። መዝሙር 40 ቁጥር 6 የዕብራውያን መጽሐፍ ጻፊ ከዚሁ የመዝሙር ክፍል በመጥቀስ ስጋን ግን አዘጋጀህልኝ ይላል። ዕብራውያን ምዕራፍ 10 ቁጥር 5ን ይመለከቷል። ዕብራውያን ምዕራፍ 10 ቁጥር 5ን ይመለከቷል። ወዳጆቼ ለኔና ለናንተ መሰቀል ይችል ዘንድ ኢየሱስ ክርስቶስ የሰውን ሥጋ ለበሰ። ስለ ኢየሱስ ክርስቶስ በብሉይ ኪዳን ከመናገኙ አስደናቂ ምስሎች አንዱ ይሄ ነው። እግዚአብሔር የተመሰገነ ይሁን። እንግዲህ የዚህ የዘዳግም ምዕራፍ 15 ጥናታችን በዚሁና በቃና ወደ ምዕራፍ 16 ደግሞ እንሸጋገራለን። የዘዳግም ምዕራፍ 16 አብያሳቡ ሶስት ዋና ዋና በዓሎች ወንድ የሆነ ሁሉ በዚህ በዓል መገኘት ነበረበት የሚል ይሆናል። እነዚህም በዓላት የፋሲካ በዓል፣ የመከረ በዓል ወይም ጴንጤቆስጤና የዳስ በዓል ናቸው። እንደገና ልድገምላችሁ፣ የዘዳግም ምዕራፍ 16 አብይ ሐሳቡ ሶስት ዋና ዋና በዓሎችን መጥቀስ ነው። እነሱም የፋሲካ በዓል፣ የመከረ በዓል ወይም የጴንጤቆስጤ እና የዳስ በዓል ናቸው። አድማጮቼ እስቲ ከዚህ በመቀጠል ስለ ፋሲካ በዓል የሚያወሳውን ክፍል አብረን እንመልከት። የፋሲካ በዓል እስራኤል ከግብጽ ባርነት የወጡበትና ሕዝቡ እንደሆኑ እግዚአብሔር እነርሱን የተቀበለበትን ጊዜ ለመዘከር የሚከበር በዓል ነው። አስተዋላችሁ? የፋሲካ በዓል እስራኤል ከግብጽ ባርነት የወጡበትና ሕዝቡ እንደሆኑ እግዚአብሔር እነርሱን የተቀበለበትን ጊዜ ለመዘከር የሚከበር በዓል ነው። የፋሲካ በዓል እንደ ሕዝበ እስራኤል መሠረት የተመሠረተበት ከእግዚአብሔርም ጋር አዲስ ኅብረት ያደረገበት በዓል ነው። እስቲ ከቁጥር 1 እስከ 2 ያለውን እናንብብ። በአቢብ ወር አምላክ እግዚአብሔር በሌሊት ከግብጽ ስላወጣ የአቢብን ወር ጠብቅ፣ ያምላክህንም የእግዚአብሔርን ፋሲካ አድርግበት። አምላክህ እግዚአብሔር በዚያ ስሙ ይጠራበት ዘንድ በመረጠው ስፍራ ለአምላክህ ለእግዚአብሔር ከበግና ከላም መንጋ ፋሲካ ሰዋ ይላል። የፋሲካ በዓል አከባበር እንዴት እንደተጀመረ ለመረዳት ወደ ኋላ ተመልሰን ዘጸአት ምዕራፍ 12 ማንበብ አለብን። ቆይት ብላችሁ ዘጸአት ምዕራፍ 12ን ተመልከቱ። የእስራኤል ልጆች በግብጽ ባርነት ውስጥ ነበሩ። ሙሴ እስራኤልን ከግብጽ እንዲያወጣና እየመራ ወደ ተስፋው ምድር እንዲያገባቸው ተመርጦ ነበር። ሙሴ እስራኤልን መልቀቅ አልፈለገም። ስለዚህም እግዚአብሔር የተለያዩ መክሰፍቶችን በግብጽ ላይ አወረደ። የመጨረሻው መክሰፍት በሚወርድበት ሌሊት ግን እስራኤላውያን በራቸውን በበግ ደም በመቀባት በእግዚአብሔር ላይ ያላቸውን እምነት ማሳየት ነበረባቸው። ደሙን ሲያይ የበኩር ልጆችን የሚገለው የሞት መልአክ ወደ እስራኤላውያን ቤት አይገባም። የደሙ ምልክት በሌለባቸው ቤቶች ግን የሞት መላእክት የፈርዖን እንኳን ሳይቀር የግብጻውያንን በኩር ልጆች ገደለ። በዚህ ጊዜ እስራኤላውያን ከግብጽ እንዲወጡ ፈቀደ። ያደረገላቸውን ማዳን ሕዝቡ እንዲያስቡና የፋሲካ በዓልን በማድረግ ዓመታዊ መታሰቢያ እንዲኖራቸው እግዚአብሔር ይፈልጋል። ከቁጥር 5 እስከ 8 ያለውን ደግሞ እንመልከት። አምላክ እግዚአብሔር ከሰጠህ ከአገርህ ደጆች በማንኛይቱም ፋሲካ ተሰዋ ዘንድ አይገባም። ነገር ግን አምላክ እግዚአብሔር ስሙ ይጠራበት ዘንድ በመረጠው በዚያ ስፍራ ከግብጽ በወጣህበት ወራት ፀሐይ ሲገባ ማታ ፋሲካን ሰዋ። አምላክ እግዚአብሔር በመረጠው ስፍራ ታበስለዋል፣ ትበላውም አለ። በነገውም ተነስተ ወደ ድንኳን ትሄዳለ። 6 ቀን ቂጣ እንጀራ ብላ፣ በ7ኛውም ቀን ለአምላክ ለእግዚአብሔር ጉባኤ ይሁን፣ ሥራን ሁሉ አታድርግበት ይላል። የሚናገረው ይህ ክፍል ማለቴ ነው ስለ ፋሲካ በዓል ነው። ፋሲካ በአንድ ቦታ ማለትም በኢየሩሳሌም ነበር መከበር ያለበት። በዚያ ጊዜ በእስራኤል ያሉ ወንዶች ሁሉ ወደ ኢየሩሳሌም መሄድ ነበረባቸው። ቀጥለን ደግሞ ስለ መከር በዓል የሚያወሳውን ክፍል እንመለከታለን። ከቁጥር 9 እስከ 11 ያለውን ስፍራ ተመልከቱ። 7 ሳምንትም ትቆጥራለህ። መከሩን ማጨድ ከምትጀምሩበት ቀን ጀምሮ 7 ሳምንት መቁጠር ትጀምራለህ። አምላክ እግዚአብሔር በባረከ መጠን በፈቃድ የምታቀርበውን አምጥተህ ለአምላክ ለእግዚአብሔር የሰባቱ ሱባኤ በዓል ታደርጋለህ። አንተ ወንድ ልጅህና ሴት ልጅህ፣ ወንድ ባሪያህና ሴት ባሪያ፣ በአገርህም ደጅ ውስጥ ያለው ሌዋዊ በመካከልህም ያሉት መጻተኛና ደሃ ደግመበለት ማምላክ እግዚአብሔር በዚያ ስሙ ይጠራበት ዘንድ በሚመርጠው ስፍራ በአምላካችሁ በእግዚአብሔር ፊት ደስ ይበላችሁ ይላል። ከፋሲካ በኋላ 7 ሳምንት መቁጠር አለባችሁ። 7ቱ ሳምንት 49 ቀን ይሆናል። በሚቀጥለው ቀን ደግሞ ማለትም 50ኛው ቀን ሰንበት ይሆናል። በግሪክኛ ጴንጤቆስጤ ማለት በግሪክ ቋንቋ ጴንጤቆስጤ ማለት 50ኛ ቀን ማለት ነው። ይህ የሳምንቶች በዓል የመከር ወይም የጴንጤቆስጤ በዓል በመባል ይታወቃል። ቀጥለን ስለ ዳስ በዓል የሚያወራውን ክፍል ደግሞ እንመለከታለን። የዳስ በዓል ሌላው የደስታ በዓል ሲሆን ጻፉት ይሄንን። የዳስ በዓል ሌላው የደስታ በዓል ሲሆን የሚከበረውም ለሰባት ቀናት ነው። መከበር ያለበትም እግዚአብሔር በመረጠው ስፍራ ማለትም በኢየሩሳሌም መሆን አለበት። እስቲ ቁጥር 17ን ተመልከቱ። በአመት 3 ጊዜ በቂጣ በዓል በሰባቱ ሱባኤም በዓል በዳስም በዓል ወንዶች ሁሉ በአምላክ በእግዚአብሔር ፊት እርሱ በመረጠው ስፍራ ይታዩ፣ በእግዚአብሔርም ፊት ባዶ እጃቸውን አይታዩ። አምላክ እግዚአብሔር በረከት እንደሰጠ መጠን ያንዳንዱ ሰው እንደ ችሎታው ይስጥ ይላል። ወንዶች ሁሉ በአመት 3 ጊዜ በኢየሩሳሌም ሊያከብሯቸው የሚገቡ 3 በዓሎች አሉ። እነዚህን በዓሎች ለማክበር በአመት 3 ጊዜ ወደ ኢየሩሳሌም መሄድ ነበረባቸው። ይህ ጊዜ የደስታ ጊዜ ሊሆን ይገባል። በደስታ ወደ እግዚአብሔር ፊት መምጣት እንዳለባቸው እናስተውል። ፈራጆችና ሹሞችን ደግሞ ቀጥለን እንመልከታቸው። ምዕራፉ የሚደመደመው ወገኖቼ ስለ ፈራጆች በተሰጠ ትእዛዝ ነው። ቁጥር 18ን ተመልከቱ። አምላክ እግዚአብሔር በሚሰጥህ በአገር ደጅ ሁሉ በነገዶች ፈራጆችንና አለቆችን ሹም፣ ለሕዝቡም ቅን ፍርድ ይፍረዱ ይላል። በዚያ ዘመን ፍርድ የሚሰጠው በፍርድ ቤት ወይም በከተማው መካከል ሳይሆን ከከተማው ውጪ ነበር። እንዲሁን የተደረገበትም ወደ ከተማይቱ ሲገቡም ሆነ ከከተማይቱ ሲወጡ በቀላሉ የሚያገኙት ስፍራ ስለሆነ ነው። እግዚአብሔር ሰዎችን ወይም ደግሞ የሰዎችን ልብ ያውቃል። ስለዚህም ፍርድን ስለማጣመም፣ ሰዎችን ስለማክበርና ጉቦን ስለመቀበል ማስጠንቀቂያ ሲሰጣቸው እንመለከታለን። ከቁጥር 21 እስከ 2 ያለውን ስፍራ ተመልከቱ። በዚያ ዘመን አጸድ መትከል ከጣዖት አምልኮ ጋር ይያዝ ነበር። አጸድ እንዳይተክሉ የተከለከሉትም በዚህ ምክንያት ነበር። ለአረማውያን አማልክት መሠዊያ የሚሰራው ምስላቸውና የሚቆመው በአጸዶች መካከል ነበር። ይህም በአውሮፓ ከድሩድስ አምልኮ ጋር ምን ያህል የተያዘ እንደነበር መረዳት ይቻላል። የአረማውያን አምልኮ የዚያ አይነት መልክ ነበረው። እግዚአብሔር ደግሞ ይህን እንዳያደርጉ ሕዝቡን ያስጠነቅቃል። እንግዲህ አድማጮች የዘዳግም ምዕራፍ 16 ጥናታችን በዚያው አበቃ። አልፈን ደግሞ ምዕራፍ 17ን አብረን እንመለከታለን። የዚህ የኦሪት ዘዳግም ምዕራፍ 17 አብይ ሐሳቡ በጣዖት አምላኪዎችና ለባለ ስልጣኖች በማይታዘዙ ላይ የሞት ፍርድ የተላለፈባቸው ስለመሆኑ፣ ሕዝቡን ለሚመሩ ንጉሶች የተሰጠ ፍርድ የሚል ይሆናል። አንድ ጊዜ ደግምላችኋለሁ። አብይ ሐሳቡ በጣዖት አምላኪዎችና ለባለ ስልጣኖች በማይታዘዙ ላይ የሞት ፍርድ የተላለፈባቸው ስለመሆኑ ሕዝቡን ለሚመሩ ንጉሶች የተሰጠ ፍርድ ይላል። አድማጮች ከምዕራፍ 17 እና 18 ነገስታት ካህናትና ነቢያት ሊጠብቋቸው ስለሚገባ ደንብና መመሪያዎች እንመለከታለን። እነዚህ 3 ስልጣኖች በእስራኤል ሕዝብ ታሪክ ውስጥ ጉልህ ስፍራ አላቸው። ስለዚህም እነዚህ ባለ ስልጣኖች የሚመሩበት ሕግና ሥርዓት ያስፈልጋቸዋል። ቁጥር 1 ንኒ በአምላክ በእግዚአብሔር ፊት የተጠላ ነውና ነውር ወይም ክፉ ነገር ያለበትን በሬ ወይም በግ ለአምላክ ለእግዚአብሔር አሰዋ ይላል። የማንኛውም ፍጡር በኩር ሁሉ ለርሱ የተገባ እንደሆነ እግዚአብሔር አስቀድሞ ተናግሯል። ከዚህም በላይ ማንኛውም ለርሱ የሚቀርብ ስጦታ ሁሉ ከነውርና ጉድለት የጠራ መሆን አለበት። የመጨረሻውን የብሉይ ኪዳን መጽሐፍ ብንመለከት እግዚአብሔር በሕዝቡ ላይ ያቀረባቸውን ክሶች ነቢዩ ሚልክያስ ሲዘረዝር እንመለከታለን። ከዚህ የተነሳ ነበር እግዚአብሔር በእስራኤል ላይ የፈረደው። ከክሶቹ አንዱ የታመመና ጉለት ያለበት እንስሳ ለእግዚአብሔር መስዋዕት ማቅረባቸው ነበር። ለምሳሌ ያህል አንድ ገበሬ በጣም የሚያምር የሚወደው ወይፈን አለውን በል ይህንን ወይፈን ሊሸጠው ምን ሊለውጣ አይፈልግም። አንድ ቀን ግን ይህ የሚወደውን ወይፈን መጣመሙን ተረዳ። ስለዚህም ይህን ወይፈን ለጌታ መስጠት እንዳለበት ወሰነ። እንደወሰነውም አደረገ። ይህንንም የተመለከቱ ሰዎች አቶ ገሌ እንዴት ያለ ደግ ሰው ነው፣ በጣም የሚወደውንና ያማረውን ወይፈን እኮ ለጌታ ሰጠ እያሉ አደነቁ። ይሁን እንጂ የልብን የሚያውቅ እግዚአብሔር ግን እንዲህ ያለውን ጎደሎ ስጦታ አልቀበልም ነው የሚለው። ወዳጆቼ ከእግዚአብሔር ጋር ባለን ጉዳይ ምን ያህል ሸፍጠኞች እንደሆን ታውቃላችሁ። እግዚአብሔርን ለመሸፈጥ እንደምንሞክረው ሰዎችን ብንሸፍጥ ኖሮ ወይኒ የሚያስገባ ወንጀል ይሆንብን ነበር። እውነቴን ነው የምላችሁ። ገንዘብን በተመለከተ ምን ያህል ለእግዚአብሔር ታማኞች ነን? እዚህ ላይ በትክክል እንድትረዱኝ ይፈልጋለሁ። እግዚአብሔር ደሃ አይደለም። ብርና ወርቁ በሙሉ የርሱ ነው። በሺ ተራሮች ያሉ እንስሶች ሁሉ የርሱ ስለሆኑ ነውርና ጉለት ያለበትን እንስሳ ለመስዋዕት እንድንሰጥ አይፈልግም። በመሰረቱ እግዚአብሔር ደሃ ስላይደለ ምንም ልንሰጠው አንችልም። ታዲያ ለምንድን ነው እንድንሰጠው የሚጠይቀን የሚል ሐሳብ ሊነሳ ይችል ይሆናል። ጌታ ወዳጆቼ በምናቀርብለት ስጦታ ነፍሳችንን መባረክ ስለሚፈልግ ነው። መልሱም ይሄ ነው። ሁልጊዜ ለማኞችና ንፉጎች ከሆን እግዚአብሔር ሊባርከን አይችልም። ለምሳሌ ያህል ለወንጌል ማስፋፊያ ምን መስጠት እንደምትችሉ አስቡ። አንዳንድ ሰዎች ለወንጌልና ለወንጌላን የሚሰጡት ውራጅ ልብሶቻቸውንና ፍርፋሪያቸውን ነው። ወገኖቼ እግዚአብሔር ምርጥ የሆነውን ስጦታ እንጂ ፍርፋሪያችንን አይፈልግም። እንግዲህ በጌታ የተወደዳችሁ አድማጮች የዛሬው ምሽት ጥናታችን እዚህ ላይ ያበቃል። ነገ ደግሞ የዚህን ተከታይ ክፍል ይዘንላችሁ እንቀርባለን። ሰላም
ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።